የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገለጹ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሙሉ ዘገባው በዕለቱ አቢይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማኅበሩ አስታወቀ። በዚህም ላይ ዘገባ አለን። ሐሙስ ጥቅምት 14 2017 ዓ.ም ምረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማይ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ፣ ዋና አዘጋጇ ጽዮን ግርማ፣ አቀናባሪያችን ኤልያስ አስማረ ነው። እስከ ምሽቱ 4 ሰዓት ከተቀሩ ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምን አመሻችሁ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትላንት ረቡዕ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አደረጉ። እስራኤል በተፈናቃዮች መጠለያ ላይ ባደረሰችው የአየር ጥቃት 17 ሰዎች ተገድለዋል ተባለ። እንዲሁም በሞዛምቢክ ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ አሸነፉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በሩሲያ ካዛን የብሪክስ መሪዎች ጉባኤ ላይ የሁለትዮሽ ውይይት አድርገዋል። የአሶሴትድ ፕሬስ አጭር ዘገባ ደረጀ ደስታ ያሰማናል።
ፑቲን ለጠቅላይ ሚኒስትር አብይ እንደተናገሩት በአብዛኞቹ ዓለም አቀፋዊና ቀጠናዊ ጉዳዮች ላይ የሀገሮቻችን አቋም በጣም ተቀራራቢ ነው ብለዋል። ኢትዮጵያ በተባበሩት መንግስታት ድርጅት ውስጥ አብዛኞቹን የሩሲያ ውጥኖችን ስለምትደግፍ እናደንቃለን ሲሉም ፑቲን አክለዋል። መጀመሪያ ላይ ብራዚልን፣ ሩሲያን፣ ህንድን፣ ቻይናና ደቡብ አፍሪካን ያቀፈው የብሪክስ ጥምረት ዛሬ ተስፋፍቶ ኢራንን፣ ግብጽን፣ ኢትዮጵያን፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያን አቅፈዋል። ቱርክ፣ አዘርባጃንና ማሌዥያ አባል ለመሆን በይፋ ያመለከቱ ሲሆን ሌሎች በርካታ ሀገራትም ብሪክስን የመቀላቀል ፍላጎት አሳይተዋል። በካዛን ከተማ ከትላንት በስቲያ ማክሰኞ በጀመረው የሶስት ቀናት የመሪዎች ጉባኤ 36 ሀገራት የተሳተፉ ሲሆን ሩሲያ ዩክሬን ላይ በወሰደችው እርምጃ ከዓለም እንድትነጠል በዩናይትድ ስቴትስ መሪነት የተደረገው ጥረት አለመሳካቱን ያሳያል ተብሏል። ክሬምሊን ስብሰባው በሩሲያ እስካሁን ከተካሄዱት ትልቁ የውጭ ጉዳይ ፖሊሲ ክስተት ነው ሲል አስታውቋል። ሩሲያ እንደ አውሮፓ አቆጣጠር በየካቲት 2022 ወታደሮቿን ወደ ዩክሬን ከላከች በኋላ በምዕራቡ ዓለም የበላይነት የሚመራውን ዓለም አቀፋዊ ስርዓትን ለመገዳደርና የደቡብ ንፍቀ ክበብ አገሮችን ለመሳብ ለምታደርገው ጥረት ብሪክስን እየተጠቀመች ነው ተብሏል።
እስራኤል በአንድ ተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መሞታቸውን የፍልስጤማውያን የጤና ባለስልጣናት አስታውቀዋል። በጥቃቱ ሌሎች 42 ሰዎች መጎዳታቸውም ታውቋል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደ ማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበ የአሶሴትድ ፕሬስ ዘገባ አመልክቷል። ላለፉት ሁለት ሳምንታት እስራኤል በምድርና ከአየር በምትፈጽመው ድብደባ ምክንያት አሳሳቢ የሰብአዊ ሁኔታ ተፈጥሯል ሲሉ የጤና ሰራተኞች በማስጠንቀቅ ላይ ናቸው። በዛሬው የአየር ጥቃት ከተገደሉት ውስጥ 13 ሕፃናትና 18 ሴቶች እንደሚገኙበት የሆስፒታል ሰነዶች አመልክተዋል። እስራኤል ላለፉት ጥቂት ወራት በተፈናቃይ መጠለያነት በማገልገል ላይ ባሉ ትምህርት ቤቶች ላይ ጥቃቷን አጠናክራ ጨምራለች። ትምህርት ቤቶቹ ለሐማስ የማዘዣ ጣቢያነት እያገለግሉ ነው ስትል እስራኤል ትገልጻለች። እስራኤል ለዚህ ማስረጃ እንዳላቀረበችና ጥቃቶቹ በአብዛኛው ሴቶችና ሕፃናትን እንደሚገድሉ የአሶሴትድ ፕሬስ ዘገባ አመልክተዋል። ይህ በእንዲህ እንዳለ በጋዛና ሌባኖስ እየተካሄደ ያለው ጦርነት በሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የአሜሪካዊ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃጣሩ መሪ ሼክ ታሚም ቢን አህመድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃጣሩ የውጭ ጉዳይ ሚኒስትር መሐመድ አልታኒ ጋር እንደሚገናኙ ታውቋል። ብሊንከን ነገ አርብ በለንደን ከአረብ አገራት ባለስልጣናት ጋር ስብሰባ እንደሚቀመጡም ተገልጿል። ብሊንከን ከያዙት አጀንዳ ውስጥ ዋነኛው በጋዛ ለሚገኙ ፍልስጤማውያን የሚሰጠው ሰብአዊ እርዳታ መጨመርን የሚመለከተው ሲሆን ፈረንሳይ በበኩሏ እስራኤል ከሄዝቦላ ጋር ሊባኖስ ውስጥ በመታደርገው ውጊያ ችግር ላይ ለወደቁ ሰዎች የሚውል ገንዘብ ለማሰባሰብ ዛሬ ዓለም አቀፍ ኮንፈረንስ አስተናግዳለች። ፈረንሳይ 108 ሚሊዮን ዶላር ቃል ስትገባ ጀርመን በበኩሏ 103 ሚሊዮን ዶላር እንደምታዋጣ አስታውቃለች። በፓሪሱ ዓለም አቀፍ ኮንፈረንስ በድምሩ 1 ቢሊዮን ዶላር ቃል እንደተገባ የአሶሲየትድ ፕሬስ ዘገባ አመልክቷል። አርማጆቻችንና ተመልካቾቻችን ይዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሞዛምቢክ ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ አሸነፉ። በሞዛምቢክ ከሁለት ሳምንት በፊት በተደረገውና አጨቃጫቂ በሆነው ፕሬዝዳንታዊ ምርጫ የገዢው ፍሬሊሞ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። ላለፉት 50 ዓመታት በስልጣን ላይ የቆየው የፍሬሊሞ ፓርቲ እጩ ዳንኤል ቻፖ 71% ድምጽ ሲያገኙ የተቀናቃኙ የፖዴሞስ ፓርቲ ወኪሉ ቬናንሲዮ ሞንዳኔ ደግሞ 20% ድምጽ እንዳገኙ ብሔራዊ የምርጫ ኮሚሽኑ አስታውቋል። ተቀናቃኙ የምርጫውን ውጤት አለመቀበል ብቻ ሳይሆን አሸናፊው እርሳቸው መሆናቸውን በማስታወቃቸው እንዲሁም ባለፈው ቅዳሜ ጠበቃቸውና አንድ ሌላ የተቃዋሚ አንቂ በመገደላቸው በሀገሪቱ ውጥረት ሰፍኗል ተብሏል። ጠበቃው ኤልቪኖ ዲያስ እና የማህበራዊ አንቂ ፓውሎ ጓምቤ የተቃዋሚውን እጩ በመወከል የምርጫውን ውጤት በሕግ ለመሞገት በዝግጅት ላይ ነበሩ። ተቃዋሚው ቬናንሲዮ ሞንዳኔ ለግድያው የጸጥታ ኃይሎችን ተጠያቂ አድርገው ቀጣዩ ኢላማ ምናልባትም እርሳቸው ሊሆኑ እንደሚችሉ ተናግረዋል። ሞንዳኔ የተቃውሞ ሰልፍ እንዲደረግ ጥሪ ሲያደርጉ ተሰናባቹ ፕሬዚዳንት ፊሊፔ ኒዮሲ ኃይል የተቀላቀለበት የተቃውሞ ጥሪ ማድረግ የወንጀል ድርጊት ነው ሲሉ አስጠንቅቀዋል። አዲስ የተመረጡት እና በመጪው ጥር ስልጣናቸውን የሚረከቡት ዳንኤል ቻፖ ሞዛምቢክ ከፖርቹጋል ነጻ ከወጣች ወዲህ ተወልደው ፕሬዚደንት የሆኑ የመጀመሪያው ፖለቲከኛ ይሆናሉ። በመጨረሻም ቻይና፣ ሩሲያ እና ኢራን በአሜሪካ የሚደረገውን ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዲስ መረጃዎች መገኘታቸው ታውቋል። ማይክሮሶፍት እንዲሁም ሪከርድድ ፊውቸር የተሰኘው የሳይበር ደህንነት ኩባንያ እንዳስታወቁት ከሀገራቱ ጋር ግንኙነት ያላቸው ተዋናያን የአሜሪካ ምክር ቤት አባላትን የኮምፒውተር ስርዓት ኢላማ አድርገዋል። በተጨማሪም በማህበራዊ ሚዲያ የመራጮችን ሐሳብ ለማስቀየር ሞክረዋል፣ እንዲሁም በምርጫው እንዳይሳተፉ ቅስቀሳ አድርገዋል ተብሏል። ማይክሮሶፍት እንዳስታወቀው ከቻይና ጋር ግንኙነት ያላቸው የሳይበር ተዋናያን ቢያንስ 4 የሪፐብሊካን ፓርቲ የምክር ቤት አባላትን ኢላማ አድርገዋል። አባላቱ የቻይናን መንግስት በመንቀፍ የሚታወቁ ናቸው። ዋሽንግተን የሚገኘው የቻይና ኤምባሲ የማይክሮሶፍትን ውንጀላ ተቃውሟል። የተወካዮች ምክር ቤት አባላቱ ከቻይና ወገን የሳይበር ጥቃት ሙከራ መጨመሩ እንዳላስገረማቸው ተናግረዋል። ቻይና ብቻ ሳትሆን ከሩሲያና ኢራን ጋር ግንኙነት ያላቸው የሳይበር ተዋናያን አንዳንድ የማህበረሰብ ክፍሎችን ኢላማ በማድረግ በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማሳረፍ በመሞከር ላይ ናቸው ተብሏል። ማይክሮሶፍት ጨምሮ እንዳለው የሩሲያ የሳይበር ተዋናያን ከቴሌግራም ወደ ኤክስ ማህበራዊ ሚዲያ በመሸጋገር ተጨማሪ ድምጽ ሰጪዎችን ለማግኘትና መልእክቶቻቸውን ለማዳረስ ችለዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አሉላ ከበደ መራቸዋል።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የዕለተ ሐሙስ ምሽት ዝግጅታችንን ነው። ምሽቱ እስከ 4 ሰዓት ድረስ ከልዩ ልዩ ቅንብሮቻችን ጋር ይቀጥላል። አስተናጋጃችሁ አሉላ ከበደ፣ አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆ ጊል ነው። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እንበል።
እስካሁን ድረስ አሜሪካ ሴት ፕሬዚዳንት ኖቫታ አቀመና ከዛ አንጻር ሚዲያ ከብሬጅ ህዝቡ ውይይት ዙሪያ ከጥታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል። ብዙ ነገር ይጠይቃሉና ይሄ የምርጫው ታዊነትና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለ። እንግዲህ ያው ከፕሬዚደንሻል ካንዲዴት ካምበስ ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። ይሄ እንግዲህ በቅርቡ የምናየው ይሆናል።
አሁን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫን እየተመለከተ ነው። ዩናይትድ ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ትኩረት የምናደርግበት ቅንብር ነው። ቆየት ብሎ ይቀርማል። ተጠባበቁ። አሁን ወደ ዕለቱ አብይ ርዕስ እናምራ። ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። በትግራይ ክልል የሚገኙ ሊቃነ ጳጳሳት የራሳቸውን ሲኖዶስ ማቋቋማቸውን ገልጸዋል። በትግራይ ክልል አህጉረ ስብከት የሚገኙ ሊቃነ ጳጳሳት ያቋቋሙት መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ትላንት ባወጣው መግለጫ የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በሚል መቋቋሙን አመልክቷል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። ሆኖም ቤተ ክርስቲያኒቱ በተለያዩ ጊዜያት ባወጣቻቸው መግለጫዎች ግን እንቅስቃሴው ቀኖናውን የሚጻረር ህገ ወጥ እንደሆነ አውግዛ አንድ መንበር አንድ ሲኖዶስ እና አንድ ፓትርያርክ የሚለውን የቤተ ክርስቲያኗን አስተምህሮና ቀኖና ሊከበር ይገባዋል ስትል በአጽንኦት አሳስባ ነበር። ሙልጌታ አጽብሀ ዝርዝሩን ይዟል።
ለሁለት ዓመታት ያህል የተካሄደውን የሰሜን ኢትዮጵያ ጦርነት ተከትሎ በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህነት አመራሮች መንበረ ሰላማ ከሳቴ ብርሃን ብለው ያቋቋሙት አስተዳደር የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በሚል ማቋቋሙን አስታወቀም። አስተዳደሩ ከዚህ ቀደም ሐምሌ 16 እና 23 ቀን 2015 ዓ.ም በክልሉ ርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን የኤጲስቆጶሳት ሹመት አከናውኖ የነበረ ሲሆን አሁን እነዚህ ጳጳሳት የራሳቸውን ቤተክርስቲያን ማቋቋማቸው አስታውቋል። በአውሮፓ የትግራይ ሀገረ ስብከት ተብሎ የተቋቋመ አስተዳደር እንዲመሩ የተሾሙት አቡነ ኤፍሬም በንባብ ያሰሙት መግለጫ በማህበራዊ ሚዲያ መድረክ ላይ ተላልፏል።
ስያሜ ቅድስት ቤተክርስቲያንና ዝምልከት
የቅድስት ቤተ ክርስቲያናችንን ስያሜ በሚመለከት አዲስ ሕገ ቤተ ክርስቲያንም አጽድቀናል። በዚህም ቤተ ክርስቲያናችን የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተብላ የምትጠራ ይሆናል። እንዲሁም ጉባኤ ሊቃነ ጳጳሳት ደግሞ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትግራይ ተብሎ እንዲጠራ ወስነናል።
ብፁዕ አቡነ መርሃ ክርስቶስ የሊቃነ ጳጳሳቱ ሰብሳቢ ሆነው እንዲመሩ እንደተመረጡ መግለጫው አስታውቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በጣልቃ ገብነት ከሰዋል።
አወፃን ምስተዓድን ዘላ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብልዕሊ
በአገር ውስጥና በውጭ አገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በትግራይ ኦርቶዶክስ ቤተክርስቲያን ላይ ጣልቃ መግባት እንድታቆም እንጠይቃለን። ይህ ካልሆነ ግን ከባድ ቀኖናዊ እርምጃ እንወስዳለን።
መግለጫው ከዚህ ሌላ ተጨማሪ ነገር አልጠቀሰም። በጉዳዩ ከሊቃነ ጳጳሳቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። የአሜሪካ ድምጽ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ረቡዕ ሐምሌ 26 ቀን 2015 ዓ.ም ባካሄደው የምልአተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለው የዶግማ የቀኖናና አስተዳደራዊ ጥሰቶች አስመልክቶ ውሳኔዎች ማሳለፉን ባወጣው መግለጫ አስታውቆ ነበር። ቅዱስ ሲኖዶስ በመግለጫው ሐምሌ 16 እና 23 ቀን 2015 ዓ.ም በትግራይ ክልል በማዕከላዊ ዞን አክሱም ሀገረ ስብከት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካይነት ኢ ሲኖዶሳዊና ህገወጥ የቀኖና ቤተክርስቲያን ጥሰት በመፈጸም 10 መነኮሳት በእጩነት በመምረጥ ለ9ኙ ህገወጥ ኤጲስቆጶስነት ሲመት ፈጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ህገወጥ እንደሆነ የገለጸው የቅዱስ ሲኖዶስ መግለጫ አራቱ ሊቃነ ጳጳሳት በህገወጥ መንገድ የሾሟቸው ያሏቸው 9 ኤጲስቆጶሳት በሀገር ውስጥና በውጭ ሀገር የሚገኙ አህጉረ ስብከት በህገወጥ መንገድ ተመድበዋል ብሏል። ይህም የቤተ ክርስቲያኒቱ አንድነት የሚከፋፍል ድርጊት እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶስን መግለጫ በጽሑፍ ያነበቡት ዋና ጸሐፊ ብፁዕ አቡነ ጴጥሮስ ቅዱስ ሲኖዶስ ሹመቱን የመሩት አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለው ማዕረግ ክህነት መሻሩን አስታውቆ ነበር። በአክሱም የተፈጸመውን የኤጲስቆጶሳት ሹመት አስመልክቶ በወቅቱ ለአሜሪካ ድምጽ መግለጫ የሰጡት በክልሉ የተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት ስራ አስፈጻሚ አባል መጋቤ ብርሃናት ተስፋዬ ሀደራም ትግራይ በአሁኑ ጊዜ ችግር ውስጥ ስለምት የምትገኝ ህዝቡ ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ መናገራቸው ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ከደውናል ያሉት የስራ አስፈጻሚ አባሉ በአሁን ጊዜ ከነርሱ ተለይተናል ህጋዊም ሆነ ህገወጥም ሊሉን አይችሉም በማለት መግለጫቸው አይዘነጋም። ትናንት የወጣው መግለጫ የዚህ ሂደት አካል ሲሆን አሁን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ማቋቋማቸውን አስታውቀዋል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አመታዊ ጉባኤው እያካሄደ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ከትላንት በስቲያ ማክሰኞ ጥቅምት 12 ቀን 2017 ዓ.ም በጉባኤው መክፈቻ ባስተላለፉት መልእክት ጥያቄዎች በሰላማዊ መንገድ እንዲፈቱ እድል ሊሰጥ ይገባል ብለዋል።
አለመግባባት በስተዋል ማኩረፍና መቀያየም ሰፍተዋል። ነገር ሁሉ ግራ የሚያጋባና የተመሰቃቀለ ሆኖ ይታያል። ችግሩ ከህዝብ አልፎ የአምልኮ ስፍራዎችንና የአምልኮ ፈጻሚዎችን ኢላማ ያደረገ እግዚአብሔርን መዳፈር እየተለመደ መጥቷል። ይህ ለአንድ ሀገር ወይም ህዝብ የውድቀት ምክንያት ከመሆን በቀር ከቶውንም የእድገት ምልክት ሊሆን አይችልም።
ፓትርያርኩ በመግለጫቸው በከተማም በጫካም በገጠርም በየትኛውም ስፍራ የምትገኙ ልጆቻችን ምንም ይሁን ምን ሀገርንና ህዝብን ከመጉዳት ተቆጠቡ ብለዋል። በተለይ ከቤተክርስቲያንና ከሀገር እንዲሁም ህዝቡን ከሚያገለግሉ ካህናትና ሲቪል ሰራተኞች እባካችሁ እጃችሁን አንሱ ሲሉም ተማጽነዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ጌታን ለዘገባው መስክኝ ለተከታዩ ርዕስ ደግሞ ወደ አማራ ክልል ወሰዳችሁ። በአማራ ክልል የጤና ባለሙያዎች ለጥቃት መጋለጣቸውን ማህበሩ አስታወቀ። በአማራ ክልል ለቀጠለው ግጭት የአራት ጤና ባለሙያዎች መገደላቸውንና በርካቶችም መታሰራቸውን የክልሉ የጤና ባለሙያዎች ማህበር ነው ያስታወቀው። በተለያዩ የክልሉ አካባቢዎች የሚገኙ የጤና አገልግሎት ባለሙያዎች የሙያ ነጻነት አጥተዋል ያሉት የአማራ ክልል ጤና ባለሙያዎች ማህበር ጸሐፊ ባለሙያዎች የታጠቁ ኃይሎች በሚሰነዝሩት ጥቃት ይገደላሉ ይታሰራሉም ብለዋል። ከሁለት ሳምንታት ወዲህ በምዕራብና ሰሜን ጎጃም ዞኖች የሚኖሩ ሁለት የፋርማሲ ባለሙያዎች ሲገደሉ በባህር ዳር ከተማ አንዲት ነርስ በትላንትና ሁለት ምሽት ስራ ላይ እያለች ባልታጠቁ ታጣቂዎች በጥይት ተመታ መቁሰሏን የማህበሩ ጸሐፊ ጨምረው አስረድተዋል። ለደህንነቱ በመስጋት ስሙም ሆነ የሚሰራበት የህክምና ተቋም እንዳይጠቀስ የጠየቀ አንድ በማዕከላዊ ዞን የሚኖር የህክምና ባለሙያ መተማ አጠቃላይ ሆስፒታል ውስጥ የሚሰሩ ሁለት የሙያ አጋሮቹ እንዲሁም በጎንደር ከተማ የሚገኘው የአይራ ሆስፒታል ስራ አስኪያጅ ከፋኖ ጋር ግንኙነት አላቸው በሚል መታሰራቸውን ተናግረዋል። በጉዳዩ ዙሪያ ማብራሪያ እንዲሰጡ የአማራ ክልል መንግስት ኮሙኒኬሽን አገልግሎት ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ቢደወልም ስልኩ ባለመስራቱ የተነሳ አስተያየታቸውን ማካተት አልተቻለም። ለዝርዝሩ አስቴር ምስጋናው።
በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት የጤና ባለሙያዎችን ለግድያ፣ ለእስራትና በጥቅሉ ለሙያ ነጻነት ማጣት እየደረጋቸው እንደሆነ የሙያ ማህበሩ ገልጿል። የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን ለአሜሪካ ድምጽ እንደተናገሩት በክልሉ ባለው ግጭት ምክንያት በተለያዩ ጊዜያት አራት የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ ሲገደሉ አንዲት ሴት ደግሞ ቆስላለች ብለዋል።
ታስረው የተፈቱም አሉ፣ የተደበደቡም አሉ። እንደገና ደግሞ መድኃኒት ለማቅረብ ችግር የደረሰባቸው ተሁለቱም ወገን ማለት አሁን ሰነዱ ላይ ያለው በተደራጀ አካል ተደርሶ የመጣ ውጤት ነው። 1100 የተባለው እዛ ላይ እኛም ስላለንበት ያ ቁጥር የእኛም ቁጥር ሆኖ ይወሰድልን። ከዚያ በኋላ የጥናቱ ከተሰራ በኋላም አሁንም አልቆምም። የሚሞቱ ልጆች አሉ፣
አራት ሌሎችም አሉ።
አሁን ሰው ተገኝቶ ምታ ወይም ቆስሎ በየትኛውም አካል ይምታ ነጻ ሆኖ ለማከም ወይም ተቀብሎ ለማከም ባለሞት ተሸማቆ ነው የሚሰራው። ምክንያቱም የትኛው ወገን እንደሆነ ማያውቅም። ምን እንደሚደርስበትም ዋስትናም የለውም። ባለሙያው ልክ ነው የተባለው። የመሸማቀቁ ነጻነታቸው መስራቱ ተንቀሳቅሶ ለመሄድም ችግር የሆነበት ባለሙያው ላይ አሁን
የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸውና ጥቅምት 5 ቀን 2017 ዓ.ም ምረት ይፋ በተደረገው የሰባዊ ምላሽ ስልት ጥናት በአማራ ክልል በቀጠለው ግጭት ከ1116 በላይ የጤና ባለሙያዎች ከስራ ገበታቸው ተፈናቅለዋል። ቁጥራቸው በውል ያልታወቁም መገደላቸው ተጠቅሷል። በጥናቱ ላይ እንደተሳተፉ የተናገሩት የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በጥናት ሰነዱ ከተጠቀሱት ውጭ በቅርቡ ሌሎች ባለሙያዎች ተገድለዋል፣ ታስረዋል ብለዋል። እንደ አቶ ተስፋ ገለጻ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ባለ አንድ የጤና ተቋም የሚሰራ አጃነው መላኩ የተባለ ፋርማሲስት ጥቅምት 1 ቀን 2017 ዓ.ም የተገደለ ሲሆን በተመሳሳይ መስከረም 27 ቀን 2017 ዓ.ም በሰሜን ጎጃም ዞን ሜጫ ወረዳ ዳጊ በተባለ ጤና ጣቢያ የሚሰራ እውነቱ ደመቀ የተባለ ፋርማሲስትም ተገልሏል ብለዋል። ሌላው በሰሜን ጎንደር ዞን አምባ ጊዮርጊስ ጤና ጣቢያ የሚሰራው ስጦታ ዋለልኝ የተባለ ነርስም መስከረም 1 ቀን 2017 ዓ.ም ስራ ላይ እንዳለ ተገልሏል ብለዋል። እንዲሁም ጸዳሉ ኒው የተባለ የኢትዮጵያ መድኃኒት አቅራቢ አገልግሎት ሰራተኛ ሰኔ 29 ቀን 2016 ዓ.ም ከባህር ዳር ወደ ጃዊ መድኃኒት ጭኖ ሲሄድ ከነሹፌሩ በጥይት ተመቶ መሞቱን ገልጸዋል። አቶ ተስፋ ክለውም በትላንትናው ዕለት ማታ ማለትም ጥቅምት 13 ቀን 2017 ዓ.ም ከምሽቱ 3 ሰዓት አካባቢ በባህር ዳር ከተማ ሃን በተባለ የጤና ማዕከል የምትሰራው ሲስተር ታየው ቢያዝን ስራ ላይ ያለች ባልታወቁ ታጣቂዎች በጥይት ተመታ መቁሰሏን ተናግረዋል። መረጃዎቹን ከሁሉም አካባቢዎች በማስተባበር ላይ መሆናቸውን የተናገሩት ጸሐፊው በቅርቡም የተጠናከረ መረጃ እንደሚያቀርቡ ገልጸዋል። የሙያ ነጻነታቸውን እየተነጠቁ መሆኑን የሚናገሩት በማዕከል ጎንደር ዞን በሚገኝና በደህንነት ስጋት ምክንያት የራሳቸውንም ሆነ የሚሰሩበትን የመንግስት ሆስፒታል ስም ከመግለጽ የተቆጠቡት የጤና ባለሙያ ሰብአዊነትን ያስቀደመ አገልግሎት እንዳንሰጥ ተጽዕኖ እየተደረገብን ነው ብለዋል።
የተመረቅ ነው የተማር ነው ዘር፣ ቀለም፣ ቋንቋ፣ ሃይማኖት፣ እድሜ፣ ጾታ ሳንለይ የትኛውንም አካል ምንም ይሁን ምንም ህይወትን ለማዳን ህይወትን ለማትረፍ ነው የተማር ነው ሙያችን። ነገር ግን አሁን እየሆነ ያለው ነገር ምንድነው? የፋኖን ኃይል ታክማላችሁ የሚል እኛ ከተማርንበት ከተመረቅንበት ከሙያችን ዲሲፕሊን በተቃራኒ የሆነ ጸረ ሰው ጸረ ሰብአዊነት የሆነ አስተሳሰብ እንድንይዝና የትኛውን ሰው እንድናከም የትኛውን ሰው እንዳናከም ለይተው የሚሰጡን የመንግስት የጸጥታ ኃይሎች ናቸው ማለት ነው።
እኚሁ የጤና ባለሙያ ታጣቂዎችን አክማቸዋል በሚል ምክንያት የሙያ አጋሮቻቸው እንደታሰሩ ጠቅሰዋል።
ጎንደር ከተማ ላይ የራ ሆስፒታል ስራ አስኪያጅ አቶ አንዳርግ ታስሯል። መተማ ጠቅላላ ሆስፒታል ላይ ሲሳይ የሚባል የነርስ ባለሙያ የጠቅላላ ህጻናት ነርስ ባለሙያ ታስሯል። አሁንም መተማ ጠቅላላ ሆስፒታል ላይ አማራ የሚባል ነርስ ባለሙያ ታስሯል። እንደገና ደግሞ ጎንደር ኮምፕሬሄንሲቭ ሆስፒታል ስፔሻላይዝድ ሆስፒታሉ ላይ አንድ ሰርጂን ታስሮ ነበር፣ በቅርቡ ለቀውታል። በአጠቃላይ በህክምና ተቋም ላይ ብቻ ሳይሆን በጤናው ዘርፍ ላይ ያሉ አካላት በሙሉ ተሸማቀው ስራ እንዳይሰሩ ተደርጓል።
በማዕከላዊ ጎንደር ዞን በለሳ ወረዳ በአርባያ ጤና ጣቢያ ሰራተኛ መሆናቸውን የተናገሩትና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን የጤና ባለሙያም በሙያቸው ተሸማቀው እየሰሩ እንደሆነ ተናግረዋል።
እኛ በሁለቱም በኩል ያው ስጋት አለ። ያነኛውም ይሁን ይሄ የመጣውን አገልግሎት ስንሰጥ ግን እየተሸማቀቀ ነው የምንሰጠው። ምክንያቱም ሊመጣው አካል ይሄን አከም ይችላል እና ትንሽ ያሰጋል። ያው በስራት ሁሉንም እናገለግላለን። ያም ሲመጣ ስለምፈራ ዞሮ አገልግሎት እንሰጣለን እኛ ቀኑን ይምጣ መከላከያ ይሰጣል። ነገር ግን ፋኖን ስናክም ይበልጥ መንግስትን እንሰጋለን። አከማችሁ የሚባል ነገር ስለሚመጣ ማለት ነው።
በጉዳዩ ዙሪያ ማብራሪያ እንዲሰጡን የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ይፋ ባደረገው ጥናት ክልሉ በጤናው ዘርፍ እጅጉን መጎዳቱን የገለጸ ሲሆን በጤና ተቋማትና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የህክምና ግብአቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው ዓላማ አለመዋል ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ገልጿል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ምርጫ ዩናይትድ ስቴትስ 2024
ዩናይትድ ስቴትስ ጥቅምት 26 2017 ዓመተ ምህረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ
አሁን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የተመለከቱ ልዩ ልዩ ዘገባዎችና ቅንብሮች ከሚቀርቡበት ክፍለ ጊዜ ላይ ደርሰናል። የዩናይትድ ስቴትስ ሴት ፕሬዝዳንት ለመምረጥ ተዘጋጅታ ይሆን ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉ ጭብጦች መካከል አንዱ ነው። የምክትል ፕሬዝዳንት ካማላ ሃሪስን ፕሬዝዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሩኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሩላ።
2 ሳምንት የማይሞላ ጊዜ ቀረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆነው የቀረቡት ካማላ ሃሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይትድ ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዝዳንትነት የበቃችበት አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫው ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንፃር የጾታ ጉዳይ በርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮችስ መከራከሪያ የሚሆኑ ማሳያዎች አሉ? በመሰረታዊው ቀዳሚ ጭብጦች ብንደረደር
ታንሳው የፕሬዝዳንሻል እጩ ካማላ ሃሪስ ልዩ የሚያደርጋቸው አንደኛ ሴት እጩ ፕሬዝዳንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኢፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በእርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯት አያውቅም እና ከዛ አንጻር አዲስ ከመሆኑ አንጻር በሚዲያ ከብሬጅ በህዝቡም ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸው እና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቻቸው ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነትና እኩልነት ላይ አስተዋጽኦ ይኖራል የሚል ክርክር አለና እንግዲህ ያው ከፕሬዚደንሻል ካንዲዴት ካምፕስ ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው።
ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቀውም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስደን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበት ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነት
ለራሳቸው ብቻ ሳንገድም ሌሎች ምክንያቶችን ለመመረጥ መታየታቸው አያቀርምና ግን አሜሪካውያን ዛሬ ሴት ፕሬዝዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩዋቸው ቀደም ብለው ከተቃቀፏቸው ዋና ዋና ምክንያቶች አንፃር
ልክ ነው እንደተከተው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛዋ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋ ነች የምትሆነው። እንደተከተው ማርጋሬት ታቸር ኦልሬዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ 1979 ዓመተ ምህረት ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በ2005 ነበረ ለመጀመሪያ ጊዜ ቻንስለር የሆኑት። ወደ አውስትራሊያ ብንሻገር ጁሊያ ጊላርድ በ2010 ነበረ የመጀመሪያው ሴት ጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ አካሄድ ፕሬዚደንሻል ነው፣ ፓርላመንታሪ አይደለም። እነዚህ ዩኬ፣ አውስትሬሊያ ፓርላመንታሪ ስለሆነ አሰራራቸው በፓርቲ ማዕቀብ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት እድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል ሚል አካሄድ አለው። ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዚዳንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች ኮንግረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ።
ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኚህን ሁኔታዎች በሚቀበልበት ድምፅ ለመስጠት የራሱን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይን የሚታዩ የሚታወቁ ሁኔታዎች የተለመዱ የሚባሉት እንግሊዝኛው አጠራር
ስቴሪዮታይፕ የሚባሉት
በአንድ አይነት የሚታዩ የሚታወቁ ሁኔታዎች ምክንያቶች ይኖር ይሆን? በዚህ ጊዜም
እንዳልከው ስቴሪዮታይፖች ይኖራሉ። ሴቶችን በብዛት ከሴት ውስጥ ሙያ ጋር የማቆራኘት ከሴቶች ትዕዛዝ መውሰድ የመቸገር ሁኔታ፣ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ለፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንደውም አብዛኞቹ ለፕሬዚደንት ትራምፕ ነበር የመረጡት 52% ይመስለኛል። ያ አንደኛው ምንድነው በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብና አኗኗር ያላቸው ሞር ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ አስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሃሪስ ጥቁርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በእርግጥ ፕሬዚደንት ኦባማ በ2008 እና በ2012 ጥቁር መሆን ለፕሬዚደንት ፉካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካማላ ሃሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶችን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው። በእርግጥ ግን ሊሆን የሚችል ጉዳይ ነው።
ዶክተር አዲሱ በዩናይት ስቴትስ ያለውን የፕሬዝዳንታዊ ምርጫ ሂደትም ጨምሮ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዝዳንትነት አለመብቃቷን ባነሱበት ከፕሬዝዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች፣ በግሉ ኢንዱስትሪ፣ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሷል?
የጾታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲሌብል የሚባል የመሪነት ቦታ ያሉት ኤግዜክቲቭ ደረጃ ያሉ የመሪነት ያሉትን ስታቲስቲክስን ብናየው አይ ቲንክ 30% ራሱ የሚሞላ አይመስለኝም የሴቶች ድርሻ እና ያው በኮርፖሬት አሜሪካም እየጎለበተ ያለ ነገር ግን የሚመደስ የሚችልበት ደረጃ ያልደረሰ ጉዳይ ነው እና ካማላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖረው ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ ሰዎች አርአያ መሆን ይችላሉ። ወደፊት ሴቶች ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖረው ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱ ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል።
በጠቅላላው በዩናይትድ ስቴትስ እስካሁን ባሉት ተሞክሮች ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን በአንጻሩ የዛ ሰው ብቃት፣ አገር ሁኔታዎች የሚጠይቁትን ማሟላት፣ የሰዎችን ፈቃድ መግዛት አለበትና ከዛ አንጻር ሳስ እንዴት ይታያል?
እንዳልከው ባልመልኩ ዘርን ዋና አጀንዳ አርጋ ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉትና ያንን አንኳር አጀንዳ ማድረግ አስፈላጊ ላይሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ጾታ የምርጫ አጀንዳዎችን ሸጥ ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ consciously ይሁን unconsciously affect ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችን at the same time address ማድረግ ያስፈልጋል እና ያስተጋሪ ጉዳይ ነው። ተብዛት መሪዎቹ የሚያደርጉት ምንድነው? ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር de-racialization ነው መሰለኝ ምርጫ በእንግሊዝኛ ዘር ላይ አለማተኮር። ምክንያቱም የምትሞክረው ህብዛን የሆነ ግንባር መፍጠርና በዛ ግንባር ተመርተህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመርቂ ውጤት ላያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን ዘርን በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አዘናርዶ በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ ኢኒኳሊቲዎች በዘርዝራ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል እና አይ ቲንክ አንደኛው አካሄድ ይመስለኛል። እጩ ፕሬዚደንት ካማላ ሃሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል።
የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው። ዓለም አቀፍ ሁኔታዎችን የሚወስን ቀደም ብለውም እንደገለጹት በዓለም ትልቁን ስልጣን ለመያዝ የሚደረግ ፍክክር ነውና በተለያዩ ርዕሰ ጉዳዮች የሶም ያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የዓለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ እግዚአብሔር ይስጥልኝ።
አላህ ጅግ በጣም አመሰግናለሁ።
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዲሞክራት ፓርቲያቸው እጩ ሆነው የቀረቡት ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ ሴት የዩናይትድ ስቴትስ ፕሬዝዳንት ይሆኑ ይሆን በሚል እያነጋገረ ባለው ጭብጥ ዙሪያ የተቀናበረ ዝግጅት ነበር የተከታተላችሁት። አሜሪካ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን? በሌላው ይት የምንመለስበት ጭብጥ ነው። አሁን በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዙሪያ ያተኮረው ዝግጅታችን ይቀጥላል። ሁለቱ ፍልሚያ የሚደረገባቸው የ2024ቱን ፕሬዝዳንታዊ ምርጫ ውጤት የሚወስኑት ግዛቶች በየአራት ዓመቱ የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ፉክክር ትኩረቱን አንድ ጊዜ አንደኛው ፓርቲ ላይ በሌላ ጊዜ ደግሞ የተፎካካሪው ፓርቲ እጩ ላይ በማድረግ በመፈራረቅ ወደሚያሸንፉባቸው ግዛቶች ይመለሳል። እዚህ ብርቱ ፍልሚያ የሚካሄድባቸው ግዛቶች በተደጋጋሚ የአንዱ ፓርቲ ደጋፊ በቁጥር አይሎ ከመታይባቸው የሚበዙቱ ግዛቶች በተለየ መልኩ የምርጫውን ውጤት ወደ አሸናፊው በማድረግ ወደ ዋይት ሃውስ ገብቶ አገሪቱን በፕሬዝዳንትነት የመምራት ዕጣ የሚገጥመው ሰው ማን እንደሚሆንም ይወስናሉ። ይህን መሰል ግዙፍ ተጽዕኖ የማሳደር ዕድል ያላቸው ጥቂት ግዛቶች እንደመሆናቸው የምርጫ ዘመቻዎች መጠኑ የበዛ ገንዘብ በእነኚህ ወሳኝ ግዛቶች ውስጥ ለሚያካሄዷቸው የምረጡኝ ዘመቻዎቻቸው ወጪ ያደርጋሉ። በተደጋጋሚ እንደታየውም ለእነኚህ ግዛቶች አሸናፊ የተመደቡ ድምጾች አጠቃላዩን የምርጫ ውጤት ስለሚወስኑ የምርጫ ዘመቻዎቹ ጠንካራ የምረጡኝ ቅስቀሳ ትኩረት ያደርጋሉ። እኛም በዚህ ርዕስ ላይ ትኩረት አድርገናል። ወደ ቅንብሩ እንሻገራለን።
በየአራት ዓመቱ የሚደረገው ፕሬዝዳንታዊ ምርጫ በስተመጨረሻ ከፍተኛ ፉክክር በሚታይባቸውና ወደ የትኛውም ፓርቲ ሊያዘሙ እንደሚችሉ በሚታመኑ ግዛቶች ላይ ያተኩራል። የፍልሚያ ሜዳ ሲሉ የሚጠሯቸው እነዚህ ግዛቶች ምርጫ በመጣ ቁጥር አንዱን ፓርቲ ብቻ ከሚመርጡት ግዛቶች ይልቅ ዋይት ሃውስን ማን ይቆጣጠራል የሚለውን የሚወስኑት ናቸው። ተከታትለን እንመለስ።
በእንግሊዝኛው አጠራር ስዊንግ ስቴትስ ተወዛዋዥ የሚል መጠሪያ የተሰጣቸው እነኚህ ግዛቶች በዘንድሮው ፕሬዝዳንታዊ ምርጫ ዋይት ሃውስ የሚገባውን ሰው ለመለየት ወሳኝ ናቸው። አንዳንዴም የፍልሚያው መስክ የሚሏቸው እነኚህ ክፍለ ግዛቶች በተጨማሪም እጅግ ብርቱና ከፍተኛ መጠን ያለው ገንዘብ ወጪ የሚደረግበትን በጣም ውድ የፖለቲካ ዘመቻ ለማስተናገድ ይገደዳሉ። በየግዛቶቹ የሚኖረው መራጭ በአንጻሩ በዚህ የተነሳ በምርጫው ከፍተኛ ተጽዕኖ የማሳደር ዕድል ያገኛል። ይሁንስ ሆነና ይህ እንዴት ይሆን እውን የሚሆነው?
አብዛኞቹ ግዛቶች ቀይ የሪፐብሊካን ደጋፊ የሚበዛው አሊያም ሰማያዊ አብዛኛው መራጭ ከዲሞክራት ፓርቲ ወገን የሆነባቸው ናቸው። በመሆኑም ምርጫዎቹ ያን ያህል የበረታ ፉክክር የሚታይባቸው አይደሉም። ይሁንና ደጋግመን ባነሳናቸው የምርጫዎቹ ተለዋዋጭ ውጤት በሚያስመዘግቡት በእነኚህ ግዛቶች ግን ምርጫው ከፍተኛ ትንቅንቅ የሚደረግበት፣ ውጤቱም ወደ የትኛውም እጩ ሊያዘነብል የሚችል ነው። አንድ እጩ አሸናፊ ሆኖ ፕሬዝዳንታዊውን ስልጣን ለመቆናጠጥ ከ538ቱ አጠቃላይ የግዛቶቹ ድምር የምርጫ ውጤት ከሁለቱ የዩናይትድ ስቴትስ ግዛቶች ሜን እና ኔብራስካ በስተቀር በየግዛታቸው በሚካሄደው ምርጫ አብላጫውን የመራጭ ድምጽ ያገኘ እጩ ሁሉንም ጠቅሎ በሚወስድበት የምርጫ ሂደት 270ውን ማሸነፍ ግድ ነው። ለዚህም አንዴ ወደ አንደኛው ፓርቲ ሌላ ጊዜ ወደ ተፎካካሪ ፓርቲ የሚያዘነብሉት እነኚህ ግዛቶች አሸናፊው እጩ የሚያስፈልገውን ያን የማለፊያ ውጤት እንዲያገኝ የሚያበቁ ይሆናሉ። በዘንድሮ ምርጫ የአሪዞና፣ የጆርጂያ፣ የሚሽጋን፣ የኔቫዳ፣ የሰሜን ካሮላይና፣ የፔንሲልቬኒያ እና የዊስካንሰን ክፍለ ግዛቶች ወደ ዋይት ሃውስ የሚያዘልቀውን በር ቁልፍ ይዘዋል። ግዛቶቹ ካሏቸው ድምጾች መካከልም 93ቱ በቀይ ለተመሰለው የሪፐብሊካን ወይም በሰማያዊ ለተመሰለው የዲሞክራት ፓርቲቹ ሊሰጥ ይችላል። በተጨማሪም በእነኚህ ክፍለ ግዛቶች ውስጥ በሚኖረው የሪፐብሊካንና የዲሞክራት መራጭ ቁጥር መካከል ያለው ልዩነት በጣም አነስተኛ በመሆኑ ለአሸናፊነት የሚያበቃው መሃዝ ልዩነት አናሳ ነው። የሚለዋወጠው የመራጮች ይዞታና እንዲሁም በከተሞችና በገጠር መካከል ያለው የስነ ህዝብ አወቃቀር ተደማምሮ በእነኚህ ግዛቶች ውጤቱን መገመት አዳጋች ያደርገዋል። እናም ካማል ሃሪስ ወይም ዶናልድ ትራምፕ ያላቸውን ውጤት ተከትሎ በጣም አነስተኛ የሚባሉት ለውጦች ሳይቀሩ አጠቃላይ የምርጫ ውጤት ላይ ብዙ ተጽዕኖ ሊያሳድሩ ይችላሉ። ይህም ካሁን ቀደም የታየው ነጣ ነው። እንደ አውሮፓውያን ዘመን አቆጣጠር በ2016 በተካሄደው ምርጫ ትራምፕ የፔንሲልቬኒያን ክፍለ ግዛት ውጤት በ7% ብልጫ አጠቃላይ የግዛቱን 20 የምርጫ ድምጾች ተቀላው በመውሰድ ለዋይት ሃውስ ወጥቷል። ከአራት ዓመታት በኋላ ጆ ባይደን በበኩላቸው በ1.2% ብልጫ የግዛቱ ምርጫ አሸናፊ በመሆን ለዋይት ሃውስ በሚደረገው ፉክክር እንዲያሸንፉ ረድቷቸዋል። በዚያው ዓመትም ባይደን የጆርጂያ ክፍለ ግዛቱን ምርጫ በ12,000 የመራጭ ድምጽ አነስተኛ በሚባል ልዩነት ነው ያሸነፉት። ይህም ግዛቲቱን በሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ ከቀይ ወደ ሰማያዊ ለውጧታል። በሌላ በኩል እነዚህ ባለተለዋዋጭ ድምጽ ግዛቶች የትኛው ፓርቲ እጩ አሸናፊ ይሆናል የሚለውን ኮዲው ለመተንበይም አዳጋች ናቸው። ይሁን እንጂ አንድ ነገር ግን ግልጽ ነው። የ2024ቱን ፕሬዝዳንታዊ ምርጫ ውጤት በመወሰኑ ረገድ እጅግ ከፍተኛ ተጽዕኖ ያሳድራሉ። ስለሆነም በእነኚህ አካባቢዎች እያንዳንዷ ድምጽ እጅግ ላቅ ያለ ዋጋ ይኖራታል።
በዚህ ምርጫ የትኞቹ ግዛቶች የፍልሚያ ሜዳ እንደሚሆኑና ምርጫውን ለማሸነፍ ወሳኝ እንደሆኑ ነበር የቃኘ ነው።
የምርጫ 2024 ዘገባዎቻችን መሰንበቻውን ይቀጥላሉ። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር ነው ዝግጅቱ። በኢትዮጵያ የተፈጸመውንና ባለሙ ግዙፉ የእርዳታ ህል ምዝበራ የተሰኘውን የሚቃኝ ቀጣይ ጥንቅር ነው። በግንቦት ወር 2015 ዓ.ም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በዓለም የምግብ መርሃ ግብር WFP አማካኝነት ለኢትዮጵያ በተለይም በትግራይ ክልል የሚያደርገውን የእርዳታ ህል በተገቢው መንገድ ለተደረጁ ባለመድረሱ እንዲቋረጥ ማድረጉን አስታውቆ ነበር። ምንም እንኳን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የሚያደርገው የምግብ እርዳታ በድጋሚ እንዲሰጥ ቢፈቅድም በኢትዮጵያ እርዳታ ህል ምዝበራ የረጅም ዓመታት ዕድሜ ያለውና በዓለም አቀፍ ደረጃም ግዙፉ የእርዳታ ህል ምዝበራ ነው ሲል አስታውቆ ነበር። የዓለም ምግብ መርሃ ግብር WFP እና የዩናይትድ ስቴትሱ የዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ከዚህ ምዝበራ ጀርባ ያለው ወገን ማንነት ለማረጋገጥ ምርመራ እያደረጉ መሆናቸውን ቢያስታውቁም ነገር ግን በመካከላቸው ያለው ግንኙነት መሻከሩ ነው የተዘገበው። ሮይተርስ የዜና ወኪል በትግራይ ክልል ተዘዋውሮ የእርዳታ እህሉ በማን እንደተዘረፈ፣ እስካሁን ድረስ የታወቁ መረጃዎች ምን እንደሚመስሉ የሁለቱም ዓለም አቀፍ ተቋማት ባልደረቦችና በክልሉ ያሉ ባለድርሻ አካላትን አነጋግሮ ያጠናቀረውን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርባለች።
በመጋቢት 2015 ዓ.ም ተመረተ በአንድ ሞቃታማ ቀን አሜሪካዊው የግብረሰናይ ተቋም ባልደረባ በትግራይ ክልል ሽራሮ ከተማ በርጩማ ላይ ተቀምጦ በባህላዊ መንገድ ተቆልቶ የተፈላውን ኢትዮጵያዊ ቡና እያጣጣመ ሳለ ነበር እህል የጫነ ቀይ ከባድ መኪና የተመለከተው። 50 ኪሎ ግራም የሚይዙት ጆንያዎች የዩናይትድ ስቴትስ ዓለም አቀፍ የልማት ተቋም USAID ምጽሐር ታትሞባቸው ነበር። እህሉ በትግራይ ክልል በምግብ እርዳታ ላይ ለተደገፉ ሚሊዮኖች የሚውል ነበር። ይሁን እንጂ ከባድ ኪናው የተራቡ ሰዎች ወደ ሞሉበት ካምፕ ከመሄድ ይልቅ በተለየ አቅጣጫ ነበር የተጓዘው። ሁኔታው ጥርጣሬ ያሳደረበት አሜሪካዊው የእርዳታ ሰራተኛ ከሌሎች ባልደረቦቹ ጋር በመኪና ለመከተል ወሰነ። ከዚህ ክስተት በኋላም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID ባለስልጣናት በኢትዮጵያ ለእርዳታ የተለገሱ በብዙ ሺህ ቶን የሚመዝኑ የእህል ጆንያዎች ወደ ንግድ ወፍጮ ቤቶች እየተወሰዱ በመላው ኢትዮጵያ እንደሚሸጡ ተረዱ። ግኝቱ USAID በግንቦት 2015 ስለ እርዳታ እህል መዘረፍ ጥርጣሬ በማዳበሩ ምርመራ መጀመሩን እንዲያስታውቅ አድርጎታል። የUSAID ዓለም አቀፍ አጋርና የድጋፍ አከፋፋይ የሆነው የመንግስታቱ ድርጅት የዓለም የምግብ መርሃ ግብርም በተመሳሳይ ስለ ዝርፊያው ምርመራ እንደሚጀምር አስታወቀ። ጉዳዩ እስኪጣራ ድረስም ከአምስት ወራት በዘለለ መልኩ ዓለም አቀፍ የረድኤት ተቋማት በመላው ኢትዮጵያ የምግብ ድጋፍ ማቆማቸውን አስታወቁ። ይሁን እንጂ እስካሁን ድረስ የምርመራውን ውጤትና ከጉዳዩ ጀርባ ያሉ ቁልፍ ስሞች አልተገለጹም። የእርዳታ እህል መቋረጡ በዜጎች ላይ ከፍተኛ የሆነ ጉዳት አስከትሎ ነበር። ወይዘሮ ለተዝጊ ተስፋይ ተፈናቃይ እናት ናቸው።
እኛ ምንም የለንም እሱ ሀገዙን የለንም።
ምንም የለንም። ምንም አይነት የረድኤት ድጋፍም የለም። የምንበላውም የለንም። እዚህ ለመምጣት ራሱ ከሁለት ሰዎች ገንዘብ መበደር ነበረብኝ። እዚህ ያለነው እኔን ጨምሮ አራት ነን። በተበደርነው ብር በመኪና ነው የመጣነው። የምሸጠውም ሆነ የምለውጠው ምንም ነገር የለኝም። የምበላው ምንም የለኝም።
ምንም እንኳን የተመዘበረው የእህል መጠን በእርግጠኝነት ባይታወቅም የትግራይ ክልል ባለስልጣናት ግን 7000 ቶን ስንዴ ነው ሲሉ ገልጸዋል። ይህ የእህል መጠንም 450000 ሰዎችን ለአንድ ወር ያህል መመገብ የሚችል ነው። ይሁን እንጂ ሮይተርስ ባደረገው ምርመራ የዓለም አቀፉ የምግብ መርሃ ግብር ለብዙ ዓመታት በኢትዮጵያ የረድኤት ምግቦች እንደሚዘረፉ ያወቀ በጉዳዩ ላይ እርምጃ ሳይወስድ መቅረቱን ማረጋገጥ ችሏል። ሮይተርስ ማየት በቻላቸው የUSAID የውስጥ ሪፖርቶችም የእርዳታ እህል ለኢትዮጵያና ለትግራይ ወታደሮች መሰጠታቸውን እንዲሁም ደግሞ በጥቁር ገበያ ላይ ይሸጡ እንደነበረ አረጋግጧል። በአዲግራት ከተማ የካቶሊክ ሲኖዶስ ጳጳስ አቡነ ተስፋ ስላሴ መድህን የድጋፉ መቋረጥ በክልሉ ከፍተኛ ጉዳት አስከትሏል ይላሉ።
እናቶች፣ ነፍሰ ጡሮች፣ ሽማግሌዎች ያችን ትንሽ ነገር ሊያገኙት የጀመሩትን ማቆም ማለት እነሱ ላይ ያው ሞት ፍርድ ዳይሬክትሊ ባይፈረድም በተግባር እሱ ነው የነበረ ያየነውም እሱ ነው። ብዙ ሰው ብዙ ህፃን ብዙ እናት በዚህ የተጠቁ የተዳከሙ የሞቱም አሉና
እስካሁን ድረስ ከእርዳታ እህሉ ዝርፊያ ጀርባ ማን እንዳለ ሚስጥር ቢሆንም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAIDና የዓለም የምግብ መርሃ ግብር ምርመራቸውን መቀጠላቸውን ገልጸዋል። ይሁን እንጂ ይሄ ሁኔታ በሁለቱ ተቋማት መካከል ያለውን ግንኙነት ማሻክሯል። USAID በመጪዎቹ 9 ወራት ከዓለም የምግብ መርሃ ግብር ጋር ያለውን ግንኙነት በማቋረጥ በትግራይና በሰሜን ኢትዮጵያ ከሌሎች አጋሮች ጋር ለመስራት እቅድ መያዙን ጠቁሟል። ኢትዮጵያና የትግራይ ክልል ባለስልጣናት የእርዳታ እህሉ ዝርፊያ ሲያም በተመለከተ የተነሱባቸውን ክሶች ውድቅ አድርጓል። የትግራይ ክልል መንግስት ተረጆች ለክልሉ በዜጎች የተዋቀረ ሰራዊት የምግብ ድጋፍ ያደርጉ ነበር ብሏል። የዓለም የምግብ መርሃ ግብር በደቡብ ሱዳን ጨምሮ በተለያዩ የዓለም ክልሎች የተረጆችን አሃዝ በአሻራም ጭምር ያውቅ እንደነበር የገለጸ ሲሆን በኢትዮጵያ ግን እስከ ቅርብ ጊዜ ድረስ የተረጆች መረጃ በእጅ የተጻፈ የስም ዝርዝር መሆኑን የእርዳታ ሰራተኞች ገልጸዋል። አንደኛው የእርዳታ ሰራተኛም የኢትዮጵያ ባለስልጣናት እስከ 100000 የሚደርሱ ስሞችን እንደሚሰጡ የገለጸ ሲሆን የዓለም የምግብ ድርጅት የውስጥ መረጃዎችም መንግስት የተረጆችን አሃዝ በከፍተኛ ሁኔታ እያጋነነ መጠየቁ ለምዝበራው ክፍተት መፍጠሩን አረጋግጧል። የረድኤቱ መቋረጥ ጉዳት ውጤት በትግራይ ላይ ፈጣን ነበር። የመጀመሪያ ደረጃ ሆስፒታል ዋና ኃላፊ ረዳ ያሰፋ
በጣም ፈታኝ ነበር። ምክንያቱም ፈታኝ የሚያደርገው ምንድነው? አንዱ እዛ እናቶቹ ወይ ሲመጡ እንግዲህ ህክምና ፈልጎ ነው የሚመጡት። አቅርቦቱን ብታይም በተለይ እዛ ሞዴሬት አካባቢ ያሉት ሰዎች ስለማናግዛቸው እራተም ያኔ ምስላል ነበር ተቋርጥ መልሃል ምስላል ነበር በተለይ ፕላን ሰላይ እየተቋርጥ ነበር ያኔ በተለይ መሐከለኛ ጽም ጊዜ ነበርቸው ሁሉ ወደ ሲቨርሊ እየመጡ ነው ይሄድስማና እናቶቹ ላይ በተያያዙ እኛ ስክሪን ከመናረጋቸው 80% አካባቢ ወይ 75% አካባቢ እንደዚህ ማንድሮች ናቸው ከ23% ናቸውና እሱ በጣም ከባድ ነው ያረገበኝ ነበርው።
ተመሳሳይ በአዲግራት የህፃናት ህክምና ክፍል ሐላፊ የሆኑት አቶ ስብሃት ሽፈራው ይሄንን ያረጋግጣሉ።
ሞት ሬታቸው ማለት የሞት እድላቸው በጣም ጨምሯል። ሞት በቁጥርም በፐርሰንትም በጣም ጨምሯል ከስታንዳርድ ውጪ ሆናል። ሌላ በሆስፒታልም ፊዲንግ ማለት ምግብ ስላልነበራቸው አቋርጦ የሚሆኑም በጣም ብዙ የሚሄዱም ነበሩ። በምንፈልገው ልክም ለውጥ የሚያመጡም በጣም ቀንሷል ማለት ነው።
እርዳታ በተቋረጠባቸው ወራቶች ተፈናቃዮች ህይወታቸውን ለማቆየት ቁልቋል ይመገቡ እንደነበር ተናግሯል። ያራስ ልጆች እናት የሆኑት ጽጌ ተክለብርሃን
ዘውስቲ አፍተሽ እርዳታ ተቋርጥና ዝነበረ ግዜ ብዙሃት እርዳታት ነየረን።
እርዳታው በተቋረጠበት ወቅት ብዙ እናቶች ሞተዋል። በዚህ መጠለያ ጣቢያ ውስጥ ህይወታቸው ያለፈ ሁለት እናቶችንም እኔም ራስ ያውቃለሁ እንዲሻላቸው በየመንደሩ ምግብ ለመለመን እንሄድ ነበር። በወቅቱ ሰዎች በእጅጉ ተቸግረው ነበር።
በጉርጉሩሲያኑ መጋቢት 2021 ሁለት ከፍተኛ የረድኤት ሰራተኞች በአዲግራት የኤስኤድ አርማ ያላቸው የእርዳታ እህል ጆንያዎች በአህያና የኤርትራ ታርጋ ባላቸው መኪኖች ሲጫኑ ማየታቸውንና መኪኖቹም ወደ ኤርትራ አቅጣጫ ሲሄዱ መመልከታቸውን ጠቁመዋል። ሰራዊቱ በኢትዮጵያ የእርዳታ እህል መመዝበሩን በተመለከተ የኤርትራ መንግስት በጉዳዩ ላይ በሰጠው ምላሽ ለሌሎች የተለገሰ ምግብ ስለምን እንዘርፋለን በማለት ወንጀላውን አጣጥሏል። የዓለም የምግብ መርሃ ግብር የምርመራ ኃላፊ ቢሮ ክስተቱ ተቋሙ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ያለውን አሰራር እንዲመረምር ያደረገው ሲሆን ከ500 ቶን በላይ የሚጭኑ የድርጅቱ መኪኖች ያሉበትን የሚጠቁም GPS እንዲገጠምላቸው ከማድረግ አንስቶ የተለያዩ የዲጂታል መቆጣጠሪያዎችን ለመቅጠም ውሳኔ ላይ ደርሷል። ተቋሙ ባወጣው የ25 ገጽ ሪፖርትም የኢትዮጵያ መንግስትም ሆነ የትግራይ ክልል ባለስልጣናት የተረጆችን አሃዝ አግነው በማቅረብ ከቁጥር በላይ ድጋፍ ከመቀበል ውጪ በዝርፊያ ተጠያቂ ከማድረግ ተቆጥቧል። ሮይተርስ በተመለከታቸው የዓለም የምግብ መርሃ ግብር የውስጥ ሰነዶች ላይም ተቋሙ የሚለግሳቸው የእርዳታ እህሎች አካባቢያዊ አጋሮች ጋር ከደረሱ በኋላ በከፍተኛ ደረጃ ወጥተው ገበያ ላይ እንደሚሸጡ ያረጋገጠ ሲሆን ይሁንና ተቋሙ ራሱ ኃላፊነቱን እንዲወስድ የሚያደርጉ መረጃዎችን አለማግኘቱን ይገልጻል። በአንጻሩ ሲቪሎች የሚሰጧቸውን የምግብ ድጋፎች እንደሚሸጡ በመግለጽ ተጠያቂነቱም ወደ ተረጆቹ አዙሯል። ለእልቲ ገብረ እግዚአብሔር
ወስጃለሁ የስድስት ራሴ ሰጠኛል በመዳኒት በውጭ ነው ምገዛ ሰጠኛል ያማራራችን እኔ ተጠቃሚ ነኝ። እንትም ብሎ መዳኒት በውጭ ምገዛ ሰለበይ ወረቀት ስላለበይ ወረቀት አለኝ እኔ ወረቀት አይቶ ግማሽ ሽጣ እንኳን ግማሽ መዳኒት በውጭ ነው ምገዛ መዳኒት ለመዳኒት ሆናት ብሎ በራሱ በፍትህ ነው በቃ ያደረገልኝ ወስጃለሁ በ15 ኪሎ ማለት ነው። ከዛ በኋላ ግን ወስተናና ቀን
ያራስ ልጆች እናት የሆኑት ጽጌ ተክለብርሃን
ለየት ያለ የጤና ችግር ያለብኝ ሲሆን መድኃኒት እየወሰድኩ ነው። ለዛ ማረጋጋጫ ወረቀት አለኝ። አስተዳደሩ ስንዴውን ሲሰጠኝ ግማሹን እንድንመገበው የተቀረውን ደግሞ ሽጬ መድኃኒት እንድገዛበት በሚል ነው። ያ 15 ኪሎ ግራም ነበር። ከዚያን ጊዜ አንስቶ ምንም አይነት ድጋፍ አላገኘንም።
በኢትዮጵያ የእርዳታ ህል ዝርፊያ የመንግስታት ድርጅት መንግስታዊ ያልሆኑ የሰብአዊ ድጋፍ ቡድኖችና ሌሎች በዩናይትድ ስቴትስ የሚመሩ ለጋሽ ሀገራት ርሃብን ለማስቀረት በሚያደርጓቸው እርዳታና ድጋፍ እንዴት ለሙስናና ለሀገራት ልቅ የሆነ አስተዳደር ተጋላጭ መሆናቸውን አመላክቷል። የዩናይትድ ስቴትስ ባለስልጣናትና የረድኤት ሰራተኞች የስርፊያ በአለም አቀፍ የምግብ ድጋፍ ውስጥ ከተመዘገቡት በሙሉ ግዙፉ ነው ብለው ያምናሉ። ሁኔታውም በአሜሪካ መንግስት የድጋፍ አሰጣጥ ላይ ድጋሚ እንዲወያይ ምክንያት ሆኗል። በሮይተርስ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን። ክብራትና ክብራን አድማጭ ተመልካቾቻችን አሁን ደግሞ ቀደም ብለን ወደ ጀመር ነው የምርጫ 2024 ዘገባ ነው የምንመለሰው። በተቀናቃኝ የምርጫ ቅስቀሳ ዘመቻዎች ውስጥ ሸቀጣ ሸቀጥ የሚቸረቹ ወገኖች የፖለቲካውን ውጥረት ለማርገብ እየሞከሩ መሆናቸውን ይጠቁማል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዘመቻ የሁለቱን ተቀናቃኞች የካማላ ሃሪስንና የዶናልድ ትራምፕን ደጋፊዎች የሚያስማሟቸው ጉዳዮች እንብዛም አይደሉም። ይሁንና ደቡብ ካሊፎርኒያ የምትገኘው ዘጋቢያችን ኬንያ ዶሎት እንዳመለከተችው የተቀናቃይ ምርጫዎች ዘመቻ ውስጥ የሸቀጣሸቀጥ ንግድ ላይ የተሰማሩ ወይም የሚሸጡ ሁለት ግለሰቦች የፖለቲካውን ውጥረት ለማርገብ እያደረጉት ያለውን አስተዋጽኦ ቃኝታ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
የካሊፎርኒያ ግዛት ነዋሪ የሆነችው ዲሞክራቷ ሳንድራ ሮቢ የዶናልድ ትራምፕ ሸቀጣሸቀጦች የሚሸጥበትን ዳስ ባየች ጊዜ ፓርቲዋ በማህበረሰብ ውስጥ ያለው እይታ ዝቅተኛ መሆን ስላበሳጫት የካማላ ሃሪስን ዳስ ለመክፈት እንደወሰነች ትናገራለች።
እስከ ቅርብ ጊዜ ድረስ የፖለቲካ አመለካከታችንን ወደ ውጭ አውጥተን አናስተዋውቅም ነበር። የሆነ በልብሽ ውስጥ የምትይዥው ጉዳይ ሆኖ በመከባበር አብረሽ ትኖሪያለሽ። ትራምፕ ወደ መድረኩ ሲመጡ ግን ሁሉም ተቀየረ። የሆነ የዓለም ፌዴሬሽን ነጻ ትግል አይነት የስፖርት ፉክክር ሆነ። ስለዚህ ከዚህ በኋላ እኛም የማንታይ ሆነን መቆየት አንችልም።
በአብዛኛው የዲሞክራቲክ ደጋፊ በሚኖርበት የካሊፎርኒያው ግዛት የሚገኘው ኦሬንጅ አውራጃ ጠንካራ የሪፐብሊካን ደጋፊዎች የሚኖሩበት ነው። በዛ ምክንያት ሪፐብሊካኖቹ ኤልቪና ኤዲ ፓንቲንግ የሃሪስን ዳስ አልወደዱትም።
አንፈልገውም።
አብራችሁ ጎን ለጎን እንድትሆኑ አትፈልጉም?
ነው።
ለምን?
ምክንያቱም ኦሬንጅ አውራጃ የሪፐብሊካን ነው መሆን ያለበት። ጎን ለጎን ምናልባት በሌላ ጥግ ላይ ግን ተለያይተን
አንድ ላይ ሳይሆን በተለያየ ጥግ ላይ።
የትራምፕን ሸቀጣሸቀጥ ሱቅ የሚያስተዳድረው ሪፐብሊካኑ የካሊፎርኒያ ነዋሪ ስቲቭ ሎረንስ ነው። መጀመሪያ ላይ ሮቢ አጠገቡ ስትከፍት ትንሽ ውጥረት እንደነበር ገልጾ በኋላ አብረው ለመስራት መስማማታቸውን ይናገራል።
Just because I'm Republican and she's Democrat,
እኔ ሪፐብሊካን በመሆኔና እሷ ዲሞክራት በመሆኗ ብቻ እዚህ ተመሳሳይ ቦታ ላይ አብረን መሆን የማንችልበት ምክንያት የለም። ለነገሮች የተለያየ ስሜትና የተለያየ አመለካከት አለን። ሰዎች አሁን ስሜታቸው በጣም ሲሆኗል። ነገር ግን ለሁለቱም ፓርቲዎች ያለን የፖለቲካ አመለካከት ወደ ጥላቻ እንዲሄድ አንፈልግም። አንዳችን ለሌላችን ክፉ ሳንሆን አብረን መኖር እንችላለን።
ዲሞክራቷ ሱዛን ጆንሰንም ሁለቱ ድንኳኖች ጎን ለጎን መሆናቸው ጥሩ ሐሳብ መሆኑን ትገልጻለች።
በጣም ብልህ ሐሳብ ነው። ሰዎች እዚህ ሲመጡ ሊያወሩ ይችላሉ፣ የሚያመሳስላቸውን ነገርም ሊያገኙ ይችላሉ።
ሪፐብሊካኑ ዛይድ ሀባይቤህም እንዲሁ ድንኳኖቹ አሜሪካውያን ሳይስማሙም አብረው መኖር እንደሚችሉ ያሳያል ይላል።
This is the freedom that I speak out my mind and I tell
you የራስ ያሰብና የማምንበትን የመናገር ነጻነት ነው። የዚህን ሀገር የዲሞክራሲ ደንቦች ይከተላሉ። ጎን ለጎን ደግሞ ሌላውም አካል ተመሳሳይ ነገር ማድረግ ይችላል።
ባለፉት ጥቂት ወራት ሮቢና ሎረንስ ጓደኛ መሆን ችለዋል። አንዳቸው ያንዳቸውን ደህንነትም ይጠብቃሉ። የሁለቱም እባካቹ መልካም እንድትሆኑ እንጠይቃለን የሚለው ምልክት የደንበኞቻቸውን የፖለቲካ ትኩሳት ለማብረድ እንደሚረዳም ገልጸዋል። ጄኒያ ዱሎት ከካሊፎርኒያ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እና መሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ዝግጅታችንንም ወደ ማጠናቀቁ ተቃርበናል። የማጠቃለያ ወሬዎችን ላስቀድም። ቻይና፣ ሩሲያና ኢራን በዩናይትድ ስቴትስ ምርጫ ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረዋል ተባለ። ቻይና፣ ሩሲያና ኢራን በአሜሪካ የሚደረገው ምርጫ ውጤት ለመቀየር የተለያዩ የሳይበር ጥቃቶችን በመሞከር ላይ መሆናቸውን የሚያመለክቱ አዳዲስ መረጃዎች መገኘታቸው ነው የተገለጸው። እስራኤል በአንድ የተፈናቃዮች በተጠለሉበት ትምህርት ቤት ላይ ባደረሰችው የአየር ጥቃት 17 ሰዎች መገደላቸውን የፍልስጤማውያኑ የጤና ባለስልጣናት አስታወቁ። በጥቃቱም ሌሎች 42 ሰዎች መጎዳታቸው ተገልጧል። የእስራኤል ሰራዊት በበኩሉ የሐማስ ታጣቂዎች ትምህርት ቤቱን እንደማዘዣ ጣቢያ ሲጠቀሙበት ነበር ብሏል። ሰራዊቱ ለዚህ ማስረጃ እንዳላቀረበም የአሶሲየትድ ፕሬስ ዘገባ ጨምሮ አመልክቷል። በዛሬው የአየር ጥቃት ከተገደሉት ውስጥ 13 ህጻናትና 18 ሴቶች እንደሚገኙበት ሰነዶች አመልክተዋል። ይበንዲ እንዳለ በጋዛና በሊባኖስ እየተካሄደ ያለው ጦርነት የሚቆምበት ሁኔታ ላይ ለመነጋገር በቀጠናው የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ከቃታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ተወያይተዋል። ብሊንከን በተጨማሪም ከቃታሩ የውጭ ጉዳይ ሚኒስትር መሐመድ አልታኒ ጋር እንደሚገናኙ ተገልጧል። ነገ አርብ በለንደን ከአርባ ሀገር ባለስልጣናት ጋር ስብሰባ እንደሚቀመጡም ታውቋል። በሞዛምቢክ ከሁለት ሳምንታት በፊት በተደረገውና አጨቃጫቂ በሆነው ፕሬዝዳንታዊ ምርጫ የገዢው ፍሌሞኒ ፓርቲ እጩ የሆኑት ዳንኤል ቻፖ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ዛሬ አስታውቋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሐሙስ ምሽት የአሜሪካ ድምጽ ያሰናዳቸው የአማርኛው ክፍል ቅንብሮች፣ ዘገባዎችና ዜናዎች እነኚሁ ነበሩ። አስተናገድኳቸው አሉ አከበደ፣ ከአቀናባሪው ኤልያስ አስማረ፣ ከስርጭት መሐንዲሷ ካሊ ዊሊያምስ እና ከተቀሩ ባለሙያዎች ጋር በዚህ ተሰናበትን። መልካም ምሽት፣ ነገ እንገናኝ።